Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 24 2007 ዓ.ም ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም አዲሱ አበበ ነን።
If proven effective, this is going to be a game changer. It will change the management of the current Ebola outbreak.
እየተካሄደ ያለው ምርመራ በጥሩ ሁኔታ መሳካቱ ከተረጋገጠ አቅጣጫ ቀያሪ ውጤት ነው የሚሆነው። ለኢቦላ ቫይረስ መከላከያ አዲስ ክትባት ተገኘ። የዓለም ጤና ድርጅት ዋና ዳይሬክተር ማርጋሬት ቻን ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ። አሁን ለምሽቱ አበይት ዜና አዲሱ
ዋና ዋናዎቹን ለማስታወስም፣ ለሙከራ የተሰጠ የኢቦላ ክትባት ገዳዩን በሽታ ለማጥፋት ጥሩ ውጤት እያሳየ ነው ተባለ። ሰሜን ምስራቅ ናይጄሪያ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንዳመለከቱት ጋምቦሮ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ 5 ሰዎች ተገደሉ። የዚምባብዌ ፕሬዚዳንት ሙጋቤ ዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባራለሁ ሲሉ ዛቱ፣ የሚሉ ይገኙባቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለሙከራ የተሰጠ የኢቦላ ክትባት ገዳዩን በሽታ ለማጥፋት በከፍተኛ ደረጃ ውጤታማ መሆኑን ምርምር አድራጊዎች በልበ ሙሉነት እየተናገሩ መሆናቸው ተሰማ። የዓለም ጤና ድርጅቱ WHO ባለሥልጣናት እንዳስረዱት ጊኒ ውስጥ ለሙከራ የተሰጠው ክትባት ኢቦላን 100% ማጥፋት ችሏል። እናም የእንግሊዙ የሕክምና መጽሔት ላንሴት የቅድመ ምርመራን ውጤትና የተሰጡትን ትንታኔዎች ለህትመት አብቅቷል። የኢቦላ ወረርሽኝ ባለፈው ዓመት ምዕራብ አፍሪካ ውስጥ እንደተሰራጨ በአብዛኛው ከላይቤሪያ ከጊኒና ከሴራሊዮን የሆኑ ከ11,000 ሰዎች በላይ መግደሉ አይዘነጋም።
ከሰሜን ምስራቅ ናይጄሪያዋ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንዳመለከቱት ዛሬ አርብ ጋምቦሩ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ 5 ሰዎች ተገደሉ። ሌሎች በርካታ መቁሰላቸውንም የአይን ምስክሮች ተናግረዋል። ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም የአካባቢ ግን አማጺው ቦኮ ሐራም በስፋት የሚንቀሳቀስበት እንደሆነ ተገልጿል። ትናንት ሐሙስ የናይጄሪያ ባለሥልጣናት በሰጡት መግለጫ በእስላማዊው አማጺ ቡድን ቦኮ ሐራም የታገቱ 59 ሴቶችን፣ ሕፃናትንና አረጋውያንን ማስለቀቃቸው ታውቋል። የናይጄሪያ ጦር ባለሥልጣናት እንዳስታወቁት ወታደሮቻቸው ማይዱጉሪ አካባቢ ባለው የቦኮ ሐራም መሸሸጊያ ላይ ወረራ አካሂደዋል።
የዚምባብዌው ፕሬዚዳንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባርራለሁ ሲሉ አስፈራርተዋል። ሴባስቲያን ሞፉ ለአሜሪካ ድምፅ ከሐራሬ የላከው አጭር ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ሚስተር ሙጋቤ ይህንኑ አስመልክቶ ሲናገሩ ቸርቻሪዎች የተኮለኮሉባቸውን መንገዶች ለቀው ወደ ተዘጋጁላቸው ልዩ ስፍራዎች እንዲሄዱ በባለሥልጣናት የቀረቡላቸውን ጥሪዎች አልተቀበሉም ብለዋል። በዚምባብዌ የዩናይትድ ስቴትስና እንግሊዝ ኤምባሲዎች ለእነዚህ የመንገድ ዳር ቸርቻሪዎች ገንዘብ በመክፈል ሀገሪቱ ውስጥ ትርምስ ለመፍጠር ሞክረዋል ሲሉም ከሰዋል።
እነዚህ አምባሳደሮች በእኛ ላይ ማዕቀብ የጣሉብን አገሮች ዲፕሎማቶች ናቸው። እናም ከአገራችን እናባርራቸዋለን ብለናል። በታዳጊ አገሮች ውስጥ ሰላም ሰፍኖ ማየት አይፈልጉም። ማየት የሚሹት ትርምስ፣ ሰዎች እርስ በርስ ሲዋጉ፣ ሽብር በየቦታው ሲፈጠር ነው። እነዚህ የአሜሪካና የእንግሊዝ አምባሳደሮች ምን አይነት ሰዎች ናቸው? ለእኛ ጥሮች አይደሉም። አመላችሁን ካሳመራችሁ ከእኛ ጋር ትቆያላችሁ፣ ከአባላሻችሁ እናባራችኋለን። ይቺ አገር የእኛ ናት።
በሐራሬ የዩናይትድ ስቴትስና ብሪታንያ ኤምባሲዎች ለዚምባብዌው ፕሬዚደንት ሮበርት ሙጋቤ ማስፈራሪያ የሰጡት ምላሽ የለም። በዚምባብዌና አብዛኞቹ ምዕራባውያን ሀገሮች መካከል ግንኙነቶች እየሻከሩ የመጡት እንደ አውሮፓውያን ዘመን አቆጣጠር ከ2002 ዓ ም ጀምሮ መሆኑ ይታወሳል። በዚያን ዓመት ነው ዩናይትድ ስቴትስና የአውሮፓ ህብረት የሙጋቤን መንግስት በሰብአዊ መብቶች ጥሰትና በምርጫ ማጭበርበር ወንጅለው ማዕቀብ የጣሉት።
ይህ በእንዲህ እንዳለ ዚምባብዌ ደን ውስጥ ተጠብቆ የነበረውን አንበሳ የገደለው አሜሪካዊ አዳኝ ተይዞ እንዲመጣ ሲሉ የዚምባብዌ የዱር አራዊት ጥበቃ ሚኒስትር ጠየቁ። ፕሪየር ሚኒሶታ ውስጥ የሚኖሩት የጥርስ ሐኪም አሜሪካዊ አዳኝ ዎልተር ፓልመር ባለፈው ወር ዚምባብዌ ውስጥ በተካሄደው አደን አንበሳውን ሴሲል ስለገደሉ መከሰሳቸው እንደታወቀ ለጊዜው ተሰውረው መቆየታቸው ታውቋል። የዩናይትድ ስቴትስ የአሳና ዱር አራዊት ጥበቃ አገልግሎት ትናንት አሙስ በሰጠው መግለጫ ጉዳዩ በምርመራ ላይ መሆኑን አመልክቶ ፓልመርን ለማግኘት ግን እንዳልቻለ ገልጧል። አክሎም የአንበሳው ሴሲል መገደል አሳዛኝ መሆኑን ጠቅሶ የተገኙት መረጃዎች እስከሚያስኬዱት ድረስ ሄዶ ምርመራውን ዳር ለማድረስ እንደሚጥርም አስታውቋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የብሩንዲ መንግስት ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን እንዲቆዩ ከማይፈልጉ ተቃዋሚ ፓርቲዎችና ሌሎችም ጋር ለመነጋገር ዝግጁ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር አስታወቁ። ፕሬዚዳንት ንኩሩንዚዛ ባለፈው ሳምንት በከፍተኛ ድምፅ እንደተመረጡ መነገሩ ይታወቃል። መንግስት ፕሬዚደንቱ ያሸነፉት ፍትሐዊ በሆነ መንገድ ነው ይላል። ተቃዋሚዎች ግን ፕሬዚደንቱ የተወዳደሩት ህገወጥ በሆነ መንገድ ነው፣ የምርጫ ሂደቱም ተአማኒ አይደለም እንደሚሉ መሐመድ ዩሱፍ ከቡጁምቡራ መላከልን ዘገባ ጠቅሷል። በመጽሔት ዘገባለን።
ዊኪሊክስ የሚባለው የመንግስት ውስጥ አወቅ ዌብሳይት ዩናይትድ ስቴትስ በጃፓን ባለሥልጣናትና ኩባንያዎቿ ላይ ስለላ ማካሄዱን የሚገልጽ መረጃ ይፋ አደረገ። ዊኪሊክስ ዛሬ አርብ ኢንተርኔት ላይ ባወጣው መረጃ በዩናይትድ ስቴትስ የብሔራዊ ደህንነት አገልግሎት በኩል ክትትል እየተደረገባቸው ነው ያላቸውን የ35 ኩባንያዎች የሚኒስቴር መስሪያ ቤቶችንና ግለሰቦችን ዝርዝር አውጥቷል። በዊኪሊክስ መረጃ መሰረት ክትትሉ ከ9 ዓመታት በፊት ማለትም የጠቅላይ ሚኒስትር ሺንዞ አቤ የስልጣን ዘመን ከጀመረበት እንደ አውሮፓ አቆጣጠር ከ2006 ዓ.ም ጀምሮ እየተካሄደ መሆኑን ዊኪሊክስ አመልክቷል። ዊኪሊክስ ባወጣው መግለጫ መሰረት ይህ መረጃ የዩናይትድ ስቴትስ የስለላ ሸሪኮች ለሆኑት ለአውስትራሊያ፣ ለእንግሊዝ፣ ለካናዳና ለኒውዚላንድ ተሰጥቷቸዋል። እስካሁን ከጃፓን በኩል የተሰጠ አስተያየት ወይም መልስ የለም።
የቱኒዚያው ፕሬዚደንት ያወጡትን የአስቸኳይ ጊዜ አዋጅ ለተጨማሪ 2 ወራት ማራዘማቸው ተነገረ። አዋጁ የወጣው አንድ ታጣቂ ባለፈው ሰኔ ሜዲቴራንያን የመዝናኛ ስፍራ ላይ ተኩስ ከፍቶ 38 ቱሪስቶችን ከገደለ በኋላ መሆኑ ታውቋል። ከፕሬዚደንቱ ቤጂ ሳይድ ኤሴብሲ ቢሮ የወጣው መግለጫ እንዳመለከተው የአዋጁ ጊዜ እንዲራዘም ውሳኔ ላይ የተደረሰው ከጠቅላይ ሚኒስትሩና ከምክር ቤቱ አፈ ጉባኤ ጋር ምክክር ከተደረገ በኋላ ነው። እስላማዊ መንግስት ነኝ የሚለው ጂሃዲስት ቡድን ለጥቃቱ ኃላፊነት የወሰደ መሆኑ ይታወሳል። ለሰብአዊ መብቶች መከበር የቆመው ቡድን ሂዩማን ራይትስ ዋች አዋጁ ባለሥልጣናት ሰዎችን እንደፈለጉ ለማሰር ዕድል የሚሰጥ ነው ሲል ተችቷል።
በመጨረሻም ዌስት ባንክ በሚገኙ አክራሪ አይሁዶች በአንድ መኖሪያ ቤት ላይ እንደተለኮሰ የሚጠረጠር የእሳት ቃጠሎ አንድ የ18 ወር ፍልስጤማዊ ሕፃን ገድሎ ሌሎች ሰዎችንም እንዳቆሰለ የእስራኤል ፖሊሶች አስታወቁ። አክራሪ አይሁዶቹ እሳቱን ዱማ መንደር ውስጥ የለኮሱት ዛሬ አርብ ማለዳ ላይ ሲሆን ወታደሮች ተጠርጣሪዎችን እያደኑ መሆናቸው ታውቋል። ጠቅላይ ሚኒስትር ቤንጃሚን ነታንያሁ ግድያውን አውግዘው ይህን መሰሉን የሽብር ሥራ መንግሥታቸው በቀላሉ እንደማይመለከተውም ገልጠዋል። ይህ አሰቃቂና ተገቢ ያልሆነ ድርጊት እጅጉን አስደንግጦኛል ያሉት ናታኛሁ በማንኛውም መስፈርት ቢሆን የሽብርተኝነት ሥራ እንደሆነም አመልክተዋል። ማንም ይፈጽመውማ የእስራኤል መንግሥት በሽብርተኛነት ላይ ጠንካራ እርምጃ ይወስዳል በማለት ጠቅላይ ሚኒስትሩ ተናግረዋል። የእስራኤል ጦር ቃል አቀባይ ሌፍትናንት ኮሎኔል ፒተር ለነር በበኩላቸው ድርጊቱ ጭካኔ የተመላበት ሽብርተኝነት መሆኑን ይናገሩና አሸባሪዎች ፍልስጤማውያንን እንዲገድሉ አንፈቅድላቸውም ብለዋል። አድማጮች፣ ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080ና 12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 24 2007 ዓ.ም ምሽት ፕሮግራም ነው።
ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል። ማለት ማንንም ሰው እስከ ህይወቱ ዘለቂታው ድረስ መሪ ሆኖ መቆየት የለበትም። የአፍሪካ መሪዎችም ይሄን እንዲተገብሩ ስለተናገረ ነው ያዛሬ ደስ ብሎኛል።
ፕሬዚዳንት ኦባማ በጣም ነው ኢምፕረስ ያደረገኝ። ብዙ ኢሹዎችን አድሬስ አድርጓል። ከነዛ መሃል አሁን የአፍሪካ ኢኮኖሚ እያደገ ነው። አሁን ከኤድ አልፈን አንድ ላይ መስራት የምንችልበት ስቴጅ ላይ ነው ያለነው።
በፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ ኢትዮጵያውያን ምን ይላሉ? በሁለተኛው አጋማሽ አድምጧቸው። አሁን የዕለቱ አብይ ርዕስ የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያም የዕለቱ አብይ ርዕስ ነው የሚቀርበው።
ከገዳዩ ኢቦላ ቫይረስ መከላከል የሚችል ከፍተኛ አቅም ያለው ክትባት ሊወጣ መቃረቡን የዓለም የጤና ድርጅት አስታውቋል። ድርጅቱ እንዳስታወቀው የምዕራብ አፍሪካው የኢቦላ ወረርሽኝ በተከሰተባት ጊኒ በሰዎች ላይ በተካሄዱ ሙከራዎች ስኬታማ ውጤት ተገኝቷል። ሊሳ ሽላይን ከጄኔቫ የዓለም ጤና ድርጅት የላከችው ዘገባ አለ። ዝግጅቱ እየተጠናቀረ ነው፣ እንደደረሰን ይዘንላችሁ እንቀርባለን።
ወደ ሌላ የመጽሔት ርዕስ እናልፋለን። የቡሩንዲ መንግሥት የፕሬዚዳንት ፒየር እንኩሩንዚዛን ለሶስተኛ ጊዜ በሥልጣን ለመቆየት መወዳደርን ከተቃወሙ ተቃዋሚ ፓርቲዎችና ሌሎች ጋር ለመነጋገር ዝግጁ ነው ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ተናግረዋል። ፕሬዚዳንቱ ባለፈው ሳምንት በከፍተኛ ድምፅ እንደተመረጡ ይታወቃል። መንግሥት ፕሬዚዳንቱ ያሸነፉት ፍትሐዊ በሆነ መንገድ ነው ይላል። ተቃዋሚዎች ግን ፕሬዚዳንቱ የተወዳደሩት ሕገወጥ በሆነ መንገድ ነው፣ የምርጫ ሂደቱም ተአማኒነት የለውም እንደሚሉ መሐመድ ዩሱፍ ከቡጁምቡራ በላከው ዘገባ ላይ ጠቅሷል። አዳነች ፍሳዬ ታቀርባለች።
ተቃዋሚ ፓርቲዎች ቡሩንዲ ውስጥ ባለፈው ሳምንት በተካሄደው ምርጫ አልተሳተፉም። በሀገሪቱ ያለው አጠቃላይ ሁኔታ ነፃና ፍትሐዊ ምርጫ ለማካሄድ አያመችም ሲሉ የተባበሩት መንግስታት ድርጅት የምርጫ ታዛቢዎች ተናግረዋል። የቡሩንዲ የውጭ ጉዳይ ሚኒስትር አለይን ኒያምትዌ ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ግን ከመራጮች 74 ከመቶ የሚሆኑ ሰዎች ድምፅ መስጠታቸው ራሱ ህዝቡ በሀገሪቱ ፖለቲካ መሪዎችና በስርዓቱ ላይ እምነት እንዳለው ያመለክታል ብለዋል።
በግልጽ ለመናገር በሀገሪቱ ያለው ሁኔታ ጥሩ ነው በሚለው እምነቴ እቀጥላለሁ። ሰዎች ለመምረጥ መውጣታቸው ራሱ ህዝቡ በመሪዎቹ ላይ እምነት እንዳለው ካለፉት 2 ዓመታት ወዲህ በታየ የሰላም ሁኔታ እንደሚተማመኑ ያሳያል።
ፕሬዚደንት ፒየር ንኩሩንዚዛ 69 ከመቶ ድምፅ በማግኘት ለሶስተኛ ጊዜ በስራቸው ለመቀጠል ተዘጋጅተዋል። የተቃዋሚዎች መሪ አጋቶ ሩዋሳ ደግሞ 19 ከመቶ ድምፅ አግኝተዋል። ይሁንና ፕሬዚዳንቱ ተግዳሮቶች ገጥመዋቸዋል። ሩዋሳ ባለፈው ሐሙስ የምክር ቤት ምክትል አፈጉባኤ ሆነዋል። ሮይተርስ የዜና አገልግሎት በዘገበው መሰረት 3 የቀድሞ ፕሬዚዳንቶችና የከሸፈው የመፈንቅለ መንግስት መሪዎች የሚገኙባቸው በስደት ያሉ ተቃዋሚዎች ቡድን አማራጭ የቡሩንዲ መንግስት ለመመስረት ባለፈው ሐሙስ አዲስ አበባ ተሰብስቧል። የቡሩንዲ የውጭ ጉዳይ ሚኒስትር ኒያምትዌ መንግስት ከፖለቲካ ተቃዋሚዎች ጋር ለመነጋገር ዝግጁ ነው፣ ሆኖም የህዝቡ ፍላጎትም መታየት አለበት ብለዋል።
No conditions and also no presumptions of the results or the outcome of dialogue. Let us dialogue.
ካለ ምንም ቅድመ ግዴታና በንግግሩ ውጤት ላይ አሉታዊ አመለካከትን በማስወገድ እንነጋገር። አከራካሪ በሆኑት ነጥቦች ላይ እንወያይ። ሆኖም የአገሪቱ ህዝብም ሐሳቡን የሚገልጽበት እድል እንዲኖር ያስፈልጋል።
የሰብአዊ መብት ቡድኖች የቡሩንዲ የጸጥታ ኃይሎችና ኢምቦነርኩሪ የተባሉ ሚሊሻዎች በምርጫው ጊዜ ተቃዋሚዎችንና መራጮችን ያጠቁና ያስፈራሩ ነበር ሲሉ ይከሳሉ። አንዳንድ ተቃዋሚዎች ደግሞ ህገ መንግስቱን በመጣስ ለሶስተኛ ጊዜ ፕሬዚደንት የሆኑት ንኩሩንዚዛ የጊዜ ገደቡን እስከነጭራሹ ሊያነሱት ይችላሉ የሚል ስጋት አላቸው። ኒያሚቱ ታዲያ ህገ መንግስታዊ ለውጥ እንዲደረግ እንደማይደግፉ፣ ሆኖም የሀገሪቱን መጻኢ ዕድል መወሰን ያለበት የሀገሪቱ ህዝብ ነው ሲሉ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ ተናግረዋል።
I do not uphold changing the rules of the game anyhow anyway.
በምንም አይነት መንገድ የህግ ደንብ እንዲለወጥ አልሻም፣ እንደዛ አላልኩም። ሆኖም አሁን ደግሜ የምናገረው መወሰን ያለበት ህዝቡ ነው። ይህን ስልም በመዲናይቱ ያሉት ጥቂት ሰዎች ሳይሆኑ መላ የአገሪቱ ህዝብ ነው መወሰን ያለበት።
የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ባለፈው ቅዳሜ ኬንያን በጎበኙበት ወቅት ብሩንዲ ውስጥ የተካሄደውን ምርጫ ተአማኒነት የለውም በማለት አውግዘውታል። ዩናይትድ ስቴትስ በመንግስትና በተቃዋሚዎች መካከል ንግግር ሲደረግ ማየት እንደምትፈልግም አስገንዝበዋል።
በዓለም ዙሪያ የሚገኙ መገናኛ ብዙሃን በአብዛኛው አሰቃቂ ድርጊቶች የተፈጸሙባቸውን ዜናዎች በሚዘግቡበት ወቅት ድርጊቱን ከሚያሳዩት የፎቶግራፍና የቪዲዮ ምስሎች የቱን ያህል ማሳየት እንደሚገባቸው የሚመሩባቸው የአሰራር ፖሊሲዎች አሏቸው። የጽንፈኛውን እስላማዊ ቡድን አይሲስን አሰቃቂ የግፍ ግድያ ዜናዎች ለትዕይንት ከማብቃታቸው አስቀድሞ በአመዛኙ የግፍ ግድያውን አፈጻጸም የሚያሳየው ትዕይንት እንደቀረበ እንዲቆም ያደርጉታል። ብዙዎችን እያነጋገሩ ባሉት የቡድኑ የክፋት ምስሎች የመገናኛ ብዙሃን የዜና ዘገባ ዙሪያ የአሜሪካ ድምጿ ሄዘር መርዶክ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል።
አንዳንድ ተንታኞች ይህ የክፋት ምግባሮቹን የሚያሳይባቸው ትዕይንቶች ሊታዩ ከመቃረባቸው ብዙ አስቀድሞ መቋረጥ ይገባቸዋል ባይ ናቸው። ሌሎች በበኩላቸው የጽንፈኛው ቡድን ክፋት መታያ የቪዲዮ ቅንብሮች እንደ ቡድኑ ህልም ገናናነትም በማጎናጸፍ ፋንታ የገዛ መጥፊያው እየሆኑ ነው ይላሉ። ራሱን እስላማዊ ግዛት እያለ የሚጠራው ይህ ቡድን የጥቃት ኢላማዎቹ መሆናቸውን በትዕቢት የሚዘረዝራቸው አገሮች እያንዳንዳቸው የአጸፋ ምላሽ ለመስጠት ከመቼው የሚበለጠ መዘጋጀታቸውን የገለጹት በዩናይት ስቴትሱ የኖርዝ ኢስተርን ዩኒቨርሲቲ የፖለቲካ ሳይንስ መምህርና የውጭ ግንኙነቶች ምክር ቤት አባል ማክስ አብርሃምስ ናቸው። ምንም እንኳን ቡድኑ አደርሰዋለሁ ስለሚለው ጥቃት እንደ አንዳች ገድል ተነሳስቶ በማኅበራዊ መገናኛ ብዙሃኑ አማካኝነት የሚያሰራጫቸው ፕሮፓጋንዳዎች ተከታዮቹን ለመመልመል ቢያግዙትም ያንኑ ያህል ለበረታና በመጨረሻውም ለገዛ መጥፊያው መንገድ መጥረጋቸው ግን አይቀርም ባይ ናቸው። በየአገሩ የሚያካሄደው የተዋጊዎች ምልመላ ቡድኑ በኢራቅና በሶሪያ ይዞታዎችን ከተቆጣጠረበት ካለፈው ዓመት አንስቶ ዋናው የኃይል ምንጭ ሆነዋል። እነኚህ ምልምሎች በሙሉ ማለት ይቻላል በኢንተርኔት አማካኝነት በሚካሄዱ የፕሮፓጋንዳ ዘመቻዎችና ግንኙነቶች ለቡድኑ ዓላማ የተገዙ ናቸው። የቡድኑ አቅም መዳከም የሚመጣው ይላሉ ሚስተር አብርሃምስ፣ ቡድኑን ጥለው በሚሄዱና ጥለውት መሄድ እየፈለጉ ነገር ግን ለመቆየት በሚገደዱ የቀድሞ ተከታዮቹ ነው። ዳንኤል ዋግነር በተለያዩ ምክንያቶች የሚገጥሙ ፈተናዎች ሊያስከትሉ የሚችሉትን ጉዳት ለመቀነስና ለመቆጣጠር የሚያስችሉ አማራጮችን በዓለም አቀፍ ደረጃ በማቅረብ የሚታወቀው ካንትሪ ሪስክ ሶሉሽንስ የተባለው ድርጅት ዋና ሥራ አስፈጻሚ ዲሬክተር ናቸው። ብጥብጥ የሚወዱ አሊያም የጥፋት ገቢር የሚማርካቸው ሰዎች ብቻ አይደሉም አሸባሪው ቡድን በማኅበራዊ መገናኛ ብዙሃን አማካኝነት የሚያሰራጫቸው የእነኚህ አሰቃቂ ግድያ የሚታዩባቸው የቪዲዮ ቅንብሮች ሰለባ የሚሆኑት። ጀብድ የሚወዱ ወጣቶችም ጭምር ናቸው ቡድኑ በተመሳሳይ በሚያካሄዳቸው ዘመቻዎቹ የሚማረኩት ሲሉ ዋግነር ያስረዳሉ። አክለውም አንዴ ነፍሰ ገዳይ በሌላ ጊዜ በተገኘ መንገድ ለራሳቸው ደስታ ፍለጋ ሲሉ የሚማስኑ ዓላማ ቢሶች ሲሻቸው ደግሞ የነጻነት ተዋጊዎች ናቸው ይላሉ። እንደ ባለሙያውም ማብራሪያ እነኚህን ሁሉ የተለያዩ ፍላጎቶችና አመጣጦች ያሏቸውን ሰዎች ለማማለል ነው የቡድኑ የሶሻል ሚዲያ ቡድን አባላት ሌት ተቀን የሚያውጠነጥኑት። አባላቱ በተጨማሪም በአብዛኛው እጅግ አሰቃቂ ገጽታ በተላበሱ የግፍ አገዳደሎች ነው የዓለም መገናኛ ብዙሃንን ትኩረት የሳቡት ያሉት ዋግነር፣ የዓለም መገናኛ ብዙሃን ባለፈው ዓመት ውስጥ እነኚህን አሰቃቂ የግፍ ግድያዎች የሚያሳዩ ምስሎች በማሳየት ቡድኑ ይበልጥ ጉልበት እንዲሰማው አድርገዋል ሲሉም ይተቻሉ። እንደ እርሳቸውም ቢሆን ከአሸባሪው ቡድን ድርጊቶች ጋር የተዛመዱ ጉዳዮች ላይ ከፍ ያለ ጥብቅ የመረጣ ሂደት እንዲከናወን ባደረጉ ነበር። ለምሳሌም ያህል አሉ ዋግነር፣ ለምሳሌም ያህል የሰዎች አንገት ሲቀላ የሚያሳዩ የቪዲዮ ምስሎች ወይም ቡድኑ አዲስ የፈጸማቸው ለሕሊና የሚከብዱ ድርጊቶች ብዙ ስፍራ ባላገኙ የዜና ማሰራጫዎችና ተገልጋዩ በተመሳሳይ ስሜት ለሚስቡ ዘገባዎች ይበልጥ እየተማረኩ መሆኑን የጠቆሙት ባለሙያው ማንም መውቀስ ተገቢ እንደሆነም እርግጠኛ አይደለሁም ተመልካቹን ወይስ የዜናውን አሰራጮች ሲሉም በጥያቄ ይደመድማሉ። አይሲስ እንደ አንዳች ገድል በእጅጉ በመኩራራት በማህበራዊ መገናኛ ብዙሃን አማካኝነት የሚያሰራጫቸው እነኚህ ፕሮፓጋንዳ ዘመቻዎቹ ተከታዮቹን ለማማለል ያገዙትን ያህል በመጨረሻው መጥፊያው መሆናቸውንም አንዳንዱ የጽንፈኛው ቡድን መሪዎች የተረዱት ይመስላል። እናም የበታች ተዋጊዎቻቸውን አሰቃቂ ምስሎችን እያሳዩ መኩራራቱን እንዲተው ወይም እንዲቀንሱ መገፋፋት ይዘዋል። እንደ ባለሙያው ትዝብትም ይሄው ከሁኔታዎች ጋር የመለወጥና ራሱን የማስተካከል ጠባዩ ነው አሸባሪው ቡድን በአጭር ጊዜ ውስጥ እንዲያድግና እንዲስፋፋ ያረዳው።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። መጽሔቱን ነው የምትከታተሉት። ቀደም ሲል በዕለቱ አብይ ርዕስ የኢቦላን ጉዳይ የሚመለከት ዘገባ እንዳለን ገልጠን ግን እየተዘጋጀ መሆኑን ነግረን ነበርና አሁን ደርሷል። መንደርደሪያው ጽሑፍ እንዲህ ነው። ከገዳዩ ኢቦላ ቫይረስ መከላከል የሚችል ከፍተኛ አቅም ያለው ክትባት ሊወጣ መቃረቡን የዓለም የጤና ድርጅት አስታውቋል። ድርጅቱ እንዳስታወቀው የምዕራብ አፍሪካው የኢቦላ ወረርሽኝ በተከሰተበት ጊኒ በሰዎች ላይ በተካሄዱ ሙከራዎች ስኬታማ ውጤትም ተገኝቷል። ሊሳ ሽላይን ከጄኔቫ ከዓለም ጤና ድርጅት የላከችው ዘገባ አለ። ሰሎሞን አባተ ያቀርበዋል።
ጊኒ ውስጥ በሰዎች ላይ የተካሄደው የኢቦላ መከላከያ ክትባት እጅግ አስደሳችና ተስፋ ሰጪ የመጀመሪያ ውጤት አሳይቷል ሲሉ የዓለም የጤና ድርጅት WHO ዋና ዳይሬክተር ማርጋሬት ቻን ዛሬ አብስረዋል።
If proven effective, this is going to be a game changer. It will change the management of the current Ebola outbreak.
ይህ ተግባራዊ እንደሚደረግ ከተረጋገጠ ነገሮችን ሁሉ የሚቀይር ይሆናል። አሁን ለተከሰተው የኢቦላ ወረርሽኝም ሆነ ወደፊት ለሚከሰት ወረርሽኝ ትልቅ ለውጥ የሚያመጣ ይሆናል።
ይህ በካናዳው መድኃኒት አምራች ኩባንያ ሜርክ ፋርማሲውቲካል ካምፓኒ የተሰራው ክትባት VSV-EBOV የሚባል ሲሆን በሰው ላይ የሚደረገውን ሙከራ በገንዘብና በሥራ አመራር እየደገፈ ያለው የዓለም የጤና ድርጅት ነው። የጊኒው ሙከራ የተጀመረው ባለፈው መጋቢት 14 ሲሆን ላለፉት 4 ወራት የተካሄዱት ሙከራዎች ውጤታማ መሆናቸውን የገለጹት የጤና ባለሥልጣናት ሙከራቸውን የከትናንት በስቲያው ሐምሌ 20 ቆመዋል። የሙከራው ሥራ የቆመው ለአደጋው ተጋላጭ ናቸው የሚባሉ ሰዎች ሁሉ ክትባቱን እንዲወስዱ ጊዜ ለመክፈት ነው ተብሏል። ከኢቦላ ቫይረስ ጋር የቅርብ ግንኙነት ሊኖራቸው ከሚችል ወይም ተጋላጭ ከሆኑ 4000 ሰዎች መካከል በኢቦላ ቀደም ሲል የተያዙ በፍቃዳቸው 100 ክትባቱን መውሰዳቸውን WHO አመልክቶ ክትባቱን ከወሰዱት በአጠቃላይ 2014 ሰዎች ማንም በኢቦላ አለመያዙን የዓለሙ የጤና ድርጅት ምክትል ዋና ዳይሬክተር ማሪፖል ኬንያ አመልክተዋል።
Now, of the 2,380 people who constitute the control group,
አሁን በጥናት ውስጥ ከታቀፉት 2380 ሰዎች ውስጥ 16ቱ በኢቦላ ተይዘዋል። ክትባቱን ከወሰዱት ግን ማንም አልተያዘም። ስለዚህ ክትባቱ 100% ውጤታማ እንደሆነ ተረጋግጧል።
የእንግሊዙ የሕክምና መጽሔት ላንሴት በዛሬው እትሙ እነዚህን የቅድሚያ ውጤቶች ይዟል፣ ትንታኔም አስፍሯል። የፍቱንነትና ደህንነት ተከታታዩ ቦርድ ዓለም አቀፍ ጠቢባንን ያቀፈ ነው። ጊኒ ውስጥ ምንም ያህል አሁን የኢቦላ ርዝራዥ የለም፣ ስለዚህ ሙከራዎቹ እንደዚህ ቀደሙ በተስፋፋ ሁኔታ ሊካሄዱ እንደማይችሉ አመልክቷል። ማንኛውም ኢቦላ ከያዘው ሰው ጋር ንክኪ ያለው ሁሉ መመርመር እንዳለበት ቦርዱ ይመክራል። ክትባቱ አስተማማኝ መሆኑን ጠቢባኑ ስለገለጹ WHO ሙከራው ዕድሜያቸው 6 ዓመት የሆኑትን ጨምሮ ጎልማሶችን ሁሉ ያጠቃልላል ብሏል። ዶክተር ኬኒ ለቪኦኤ ሲናገሩ ወደፊት ሰፊ የኢቦላ ወረርሽኝ ሊኖር እንደሚችል አስጠንቅቀዋል። አዲስ ክትባት ግን በሽታውን ከመስፋፋት ይገድባል ተብሎ ይታመናል። ይህ ዛሬ በስራቱ የተነገረለት ዶክተር ኬኒ እንደሚሉት ጊኒ ውስጥ ያለው የክትባት ዘመቻ የተሻሻለ ከሄደ ዓለም ወደፊት ለኢቦላ ተስፋፍቶ ሊጋለጥ በስጋትም ሊጨነቅ አይገባም ይላሉ።
ፕሮፌሰር ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዜናውም ዘገባውም እዚህ ላይ ተጠናቀቃል። አድማጮች እናንተ አስተያየት የላካችኋቸው እኛ ጋር ተዘጋጅተዋል። አሁን የተመረጡትን ነው።
ቮይስ ኦፍ አሜሪካ አዘጋጆች በመጀመሪያ እንደምናላችሁ፣ የደወልኩላችሁ በትናንትናው ስርጭታችሁ የአቶ አንዳርጋቸውን ሁኔታ በውጭ ጉዳይ ሚኒስትሩ በአቶ ቴዎድሮስ አድሃኖም በኩል ያስተላለፋችሁ ነገር አለ። እንደው በጣም የገረመኝ ነገር ምን አለበት ይሄን ሁሉ ከመቀባጠር ለአቶ አንዳርጋቸውን በዘመዶቻቸውና በጠበቃቸውና በሃይማኖት አባታቸው ቢያስጎበኞት እኮ ይሄ ሁሉ ነገር አያስፈልግም። ስለዚህ ቀላል ነገር ነው። እሳቸው ያሉበትን ሁኔታ ለማወቅ እና ጥሩ አስተናግዳቸዋለን በዚህ በኩል በዛ በኩል ከሚሉ እንደው በዘመዶቻቸው እና በሃይማኖት አባታቸው ቢያስጎበኟቸው የእሳቸውን ነገር በሙሉ ነገር ያጠቃልላቸው ነበር። ይሄ ሁሉ አያስፈልግም። ዳውንታውን ሄደው እድገቱን ያሉ ሁሉን ነገር ያሉ ይሄ ሁሉ አያስፈልግም። አመሰግናለሁ።
ሰላም ጤና ይስጥልኝ ቪዎች፣ እንደምናችሁ። ደረጀ ነኝ ከካናዳ ካልጋሪ። በትናንትናው ዕለት የኢትዮጵያውን የውጭ ጉዳይ ሚኒስቴር ስጠይቁ ሰማሁ። ፈቃደኛ ሆነው በመቅረባቸው አደንቃለሁ። አንደበተ ለስላሳም ናቸው። ነገር ግን የተናገሩን ነገር ገርሞኛል። ሁልጊዜ አምናም ሀቻ አምናም ስለ ዲሞክራሲ አስፈላጊነት ሲጠየቁ ገና ጀማሪዎች ነን፣ ዲሞክራሲ ሂደት ነው ይሉናል። መንግስታቸው ስልጣን ላይ ሲመጣ የነበረውን ዲሞክራሲ አሁን ከ23 ዓመት በኋላ ያለውን ዲሞክራሲ እንዴት ማመዛዘን አቃታቸው? እውነት ነው ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት ሀገር ናት። የተለያዩ የሃይማኖት እምነቶችም እንዲሁ ያሉባት ሀገር ናት። እነዚህ ስብጥር ብሔረሰቦችና እምነቶች በጣም ለብዙ ዘመናት እነሱ እንደሚሉት ሳይሆን በሰላምና በፍቅር አብረው የኖሩ ናቸው። ይህንንም ዓለም ይመሰክራል። ይህ ሁሉ ግን ዝብርቅርቅ የመጣው አሁን እነሱ ስልጣን ላይ ከወጡ በኋላ ነው። የኢትዮጵያ ሕዝብ ያልተማረ ቢኖርበትም እግዚአብሔር በሰጠው ልቦና ማመዛዘን የሚችል መብትና ግዴታውን ጠንቅቆ የሚያውቅ የሚጠቀምም ነው። ነጻነት ካገኘ መምረጥም እንደሚችል በ1997 ምርጫ አስመስክሯል። ስለዚህ ዲሞክራሲን ለማስፈን የኢትዮጵያ ብሔር ብሔረሰቦች እምነቶችና ሃይማኖቶች ስበብ መሆን ያለባቸው አይመስለኝም።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ክብራችንና ክብር። እሺ
ሙዚቃ እንጫወት ወይስ ምንድን ነው?
አዎ እናመስግንና አድማጮቻችንን የዚህን አስተያየት ተሳታፊዎች ሁሉ በስልክ መስመራችን 2022059942 የውስጥ መስመር 14 መላክ እንደሚችሉ አሁን አስተያየቶቻቸውን እናስታውስና
ወደፊትም መላክ እንደሚችሉ በድጋሚ እናስታውሳለን።
በተለመደው ሁኔታ መጠቀም ቻሉ። ምክንያቱም ራዲዮ ጣቢያው የእናንተ ለእናንተ ነው እየሰራ ያለው። horn@voanews.com ወይም horn@voanews.com ደግሞ የኢሜል አድራሻችን ነው።
የማ ሙዚቃ ነው ይሄ?
ጥላሁን ገሰሰ
ጀመረ
ላንቺ ብዬ ወንትቼ
ጫካ ሆነ ወይ ሸለቆ
and that's the beat. ላንቺ ብዬ ሁሉን ትቼ
አዲስ አበባ ላይ 3 ሰዓት ተኩል ሆነ። አሁን ከምሽቱ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲሱ
ለሙከራ የተሰጠ የኢቦላ ክትባት ቀደም ሲል በስፋት እንደዘገብንበት ገዳዩን በሽታ ለማጥፋት በከፍተኛ ደረጃ ውጤታማ መሆኑን ምርምር አድራጊዎች እየተናገሩ ናቸው። የዓለም ጤና ድርጅቱ WHO ባለስልጣናትም ጊኒ ውስጥ ለሙከራ የተሰጠ ክትባት ኢቦላን 100% ማጥፋት ችሏል ብሏል። ከሰሜን ምስራቅ ናይጄሪያዋ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንደጠቆሙት ዛሬ አርብ ጋምቡሩ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ 5 ሰዎች ተገደሉ፣ ሌሎች በርካታዎችም ቆስለዋል። ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም ያ አካባቢ ግን አማጺው ቡድን ቦኮ ሐራም በስፋት የሚንቀሳቀስበት እንደሆነ ተገልጧል። የዚምባብዌው ፕሬዝዳንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባረራለሁ ሲሉ ዛቱ። አርዕስተ ዜናው ይኸው ነው።
አመሰግናለሁኝ አዲሱ። ክብራትና ክብራን አድማጮች ዝግጅታችን ይቀጥላል። በስቱዲዮ ቴክኒሻኑ ቮይቴክ ዞርኒያክ ፕሮግራሙን እየመራለን ያለው ንጉሡ ታምሬ፣ እንዲሁም አስተናጋጆቻችሁ አጠገቤ አዲሱ አበበ፣ እኔም ሰሎሞን አባተ እስከ ምሽቱ 4 ሰዓት ይዘናችሁ እንዘልቃለን በመሪነቱ። አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘለቅን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ነው እየተከታተላችሁን ያላችሁት። በዌብሳይትም www.voanews.com/amharic ላይ እንገኛለን።
የባራክ ኦባማ የኢትዮጵያ ጉብኝት ለኢትዮጵያውያን ምን ትርጉም አለው? መለስካቸው አመሃ አንዳንድ ሰዎችን አነጋግሮ ነበር ነው።
መጀመሪያ ያናገርኳቸው ፕሬዚዳንት ባራክ ኦባማ ትናንት በአፍሪካ ሕብረት ዋና ጽሕፈት ቤት ኔልሰን ማንዴላ አዳራሽ ያሰሙት ንግግር እንዳበቃ በትኩሱ ያገኘኋቸውና ንግግራቸውን በአካል ተገኝተው ካዳመጡት ወጣቶች መካከል 3ቱን ነበረ።
የተዝ ማለበት
ሙቢት ሙቢት ጌቱ
ዛሬ ፕሬዚደንት ኦባማ ሲናገሩ ሰምተሻቸዋል? ምንድን ነው በጣም በጣም የተሰማሽ ነገር ከንግግራቸው?
ንግግራቸው ኢንስፓየር የሚያደርግ ነው። ሁላችንንም በሀገራችን ምንም አይነት ነገር ሰርተን መለወጥ እንደምንችል ማንኛውም ሰው ቢሰራ የቻለውን ያህል ቢጥር ማለት ነው ሀገሩንም ብሎንም ደግሞ ራሱን መለወጥ እንደሚችል ነው የተገንዘብኩት።
ስለ መንግስታትም የተናገሩት ነገር አለ፣ እሱም ሰምተሻዋል? ምን ይመስላል እሱ?
እኔ ያንም አይደለም ግን
ያው
ነው አልገባኝም።
እሺ እኔ ወንድም ስም ማለት ነው
ታዘበ።
ታዘማ
ታዘበ ተስፋዬ።
የአንተ ስም ምን የተሰማ በፕሬዚዳንቱ ንግግር?
ሁሉም ያው አፍሪካ ስ ኮንግረስ ሁላችንም የሚነካ ነገር ነው እና ደስ ይላል።
ነው ደስ ያለ ነገር የትኛው ነው? አንድ ለሶስት እሳቸው አሁን የተወሰኑ ነጥቦች አንስቶ የተናገሩት ከነዛ ነጥቦች መካከል ስ ያሉ
ሲስተማችንን፣ ፖለቲካል ሲስተማችንን፣ ኢኮኖሚካል ሲስተማችንን መለወጥ እንዳለበት የተናገሩ ፓርት ደስ ይላል። ያው አቋማችን ራሳችን መለወጥ እንዳለብን ምናምን የተናገሩን አጥብቀው የተናገሩን ነገር ደስ ይላል።
ለምሳሌ ስለ ምርጫ ተናግረው ነበር። በተለያዩ የአፍሪካ ሀገሮች የሚደረጉ ምርጫዎች እንዴት ያለ ጉልት እንዳላቸው አስተው ነበር። ስለዚህ የሚሰማ ነገር የለም፣ የምታዋድረው ነገር የለም።
ያው ማሻሻል አፍሪካዊ ነን፣ አንደር ዲቨሎፕድ ነን፣ ሲስተማችን አንደር ዲቨሎፕድ ነው። ስለዚህ ያው ቼንጅ ማድረግ እንዳለብን ያው ተናግረዋል። ያው እንታ ያለ
ለዛ መዘጋጀት ነው የሚቻለው ነው ምትለው? እንዴት አድርገው
ኒው ጀነሬሽን እያ ስለሆን ወደፊት ምናልባት እኛ ልለውጦ እንችላለን። ማለቀ ኔክስት ይር ምናምን ከኛ
ባለንበት አሁን ለምሳሌ ሀገርን ለመለወጥ ወይም ደግሞ ሀገርን ለማሻሻል ግዴታ ፕሬዚዳንት መሆን አይጠበቅብንም። ሁላችንም በተሰማራንበት ሙያና መስክ የራሳችንን አስተዋጽኦ ልናደርግ ይገባል። ከዛ በኋላ ነው ሀገራችንም ቼንጅ ልታደርገው የምችለው ራሳችንም ቼንጅ ልታደርገው የምንችለው እና ግዴታ ሀየር ፕሌስ መሆን አይጠበቅብንም
ወይም መሾም የለብንም።
ከትንሹ ስራ ብንሰራም ሀገራችንን መቀየር እንችላለን።
የትንስ
ሚፍታ
አንቺስ እንግዲህ ንግግራቸውን ሰምተሻል? ፕሬዚዳንት ናለ ምንድን ነው የሰማሽ?
ያን ምንም አይነት የሆነ ችግሮች ሊገጥሙ ይችላሉ። ሁሉንም ነገር ፐርፌክት ነው ልንል አንችልም። በእያንዳንዱ ነገር የሆኑ የምናገኛቸው የተለያዩ ችግሮች ሊኖሩ ይችላሉ። ያንን ነገር ሜቢ አሁን ላናስተካክለው እንችላለን። ነገር ግን ኔክስት ጀኔሬሽን የሚቀጥለው ትውልድ እያንዳንዱ ነገር እያየ ቀጣይ ትውልድ በትውልድ በዚህ ይስተካከላል።
እሳቸው ከተናገሩት ምንድን ነው የወሰድሽው?
እሳቸው ከተናገሩት ውስጥ ልክ ጓደኞቼ እንዳሉት ማንኛውም ሊሆን ይችላል። ህፃንም የሆነ ትልቅ ሰው ራሱ ሰርቶ ከተለወጠ የሆነ የሚያገኘው ለውጥ አለ እና ለውጥ ለመፈለግ ራሳችን መነሳሳት አለብን እንጂ ሌላ የሆነ ሌላ ሀገር መቶ ላይሆን ይችላል መቶ ሊያነሳሳን የሚችላል። ግን ራሳችን እዚሁ እያለን በቃ በራሳችን እየተጠናከርን ራሳችን ተባብረን
በራሳችን መንፈስ ሊኖረን ይገባል የሚለው ነው የወሰድሽው ማለት ነው። በጣም አመሰግናለሁ። ሌላ አዳራሽ ውስጥ የተገኙ አቶ ስዩም በረደድ የተባሉ ተሳታፊም የተሰማቸውን አካፍለውኛል።
በመጀመሪያ በስልጣን ላይ ያሉ አንድ አሜሪካ ፕሬዚዳንት ኢትዮጵያ መጥተው መጎብኘታቸው ትልቅ ጉዳይ ነው። ግልጽ የሆነ ውይይቶች እንዳደረጉ ነው እዛ ላይ የተሰማሁት። ሌላው የተለያዩ መልእክቶች ያስተላለፉበት አጋጣሚ ስለነበር በተለይ የሁለትዮሽ ንግድ ላይ፣ በዲሞክራሲ እድገት ላይ፣ እንደዚህ አይነት ነገሮች ላይ ተወያዩ እንደሆነ ገምቻለሁ። የሁለቱን ሀገሮች እርግጥ በጣም የዘገየ ቢሆንም 112 ዓመት ቢሆን ጉብኝቱ ያለውን ግንኙነት ያጠናክራል የሚል እምነት አለኝ። ኢትዮጵያ በተለየ አይን የምትታይበትም አጋጣሚ አለ። የኢትዮጵያና የአሜሪካ ግንኙነት በጣም ዘርፈ ብዙ ነው። በእኔ ግምት በንግድ ላይ ያለው ገና ነው፣ ገና አላደገም። ሌሎች ጉዳዮች ላይ የፖለቲካ ሰብአዊ መብት ጉዳዮች ላይ አሁን በዚህኛው በዛሬው ዕለት ባደረጉ ንግግር ላይ እንዳሉት በሂደት ላይ እንዳለ አይነት ተረዱ ነው ይመስለው። ግን ራሷ አሜሪካም በረዥም እድሜ በዲሞክራታይዜሽን ላይ ብትኖርም በሂደት ላይ ያለች ሀገር ነች እና ከኛ እንማር የሚለውን መልእክት አስተላልፏል። ለአጠቃላይ ለአህጉሩንም ያደርጉት መልእክት ወጥ የሆነ መልእክት ትልቅ ለውጥ ያመጣል የሚል ግምት በጣም በተለየ መልክ የቀጠለ ነው ብዬ ነው እና ዋናው ነገር ግን የሁለትዮሽ ግንኙነቱ የጠናከረ ይሆናል ከአሁን በኋላ ያለው ይቀጥላል የሚል እምነት ነው ያለ። እሱን መልእክት እንደተረዳው
በጣም አመሰግናለሁ። ጌታ የወንድሜ ስም አልበል
አቶ ዳዊት፣
እነዚህ ንግግሮች ተከታትለ ነበር?
አዎ ተከታትያለኝ።
ከነሳቸው ነጥቦች አኳያ ንገረኝ፣ ምንድን የሚሰማ?
ጥሩ ነው። ፊትም ያው ለኦባማ ትልቅ ክብር አለኝ። መወደው መሪ ነው ከብዙ አንግሎች አንጻር ማለት ነው። ያው በተናገራቸው ንግግሮችም ማል ብዙ ነገሮችን ስለዳሰሰ ደስ ብሎኛል። በመጀመሪያ ቀን ከማይሆን ነገር ከመስማት የተነሳ ሌላ ማለት ትንሽ የሚያስከፋ ነገር ተናግሯል ብዬ አስቤ ነበረ።
ምን ለምሳሌ?
ማለት ያው የኢትዮጵያን ዲሞክራሲ በተመለከተ ያው 100% ማለት አም ፕራውድ ኦፍ ዩ ብሎ ሲናገር ያው በምርጫው ጋር በተያያዘ ስለመሰለኝ ያው ትንሽ ቅሬታ ተሰምቶኝ ነበር። ዛሬ ሲሰማው ግን ያው ድህነት እንዳሷል አጠቃላይ ዊ እያለ ነበር ሲያወራ የነበረው። አሜሪካን ዜግነቱን ብቻ ሳይሆን አጠቃላይ ዊ አፍሪካንስ እያለ ሲያወራ ስለነበረ አጠቃላይ የእኛ ኑሮ ውስጥ ሆኖ በተለይም ወጣቱ ምን ያክል ኃይል ምን ያክል ጉልበት መሆን እንደሚችል ለአፍሪካ እድገት አስተዋጽኦ እንዳለው ያው እነዚህ ነገሮች ስለደሰሰ ጥሩ ዳሶታል ብዬ አስባለሁ። በተለይም ደግሞ ያው ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል። ማለት ማንም ሰው እስከ ህይወቱ ዘለቄታው ድረስ መሪ ሆኖ መቆየት የለበትም። ለምን እንደሆነ እንደውም አይገባኝም ብሎ እስከ መሳቅ ድረስ ደርሶ ነበርና በራሱ ምሳሌ አድርጎ እስከ መናገር ድረስ እኔም ያው አሁን ገና ትኩስ ነኝም ፕሪቲ ማች ኢነፍ ነው ያለው። ግን ቢሆንም ያው አይካንት በኮንስቲቱሽናችን መሰረት አይካንት ስለዚህ መልቀቅ አለብኝ የሚለውን ምሳሌ እና የአፍሪካ መሪዎችም ይህንን እንዲተገብሩ ስለተናገረ ያዛ ላይ ደስ ብሎኛል።
የእኔ ወንድም ስምህ
ዮሴፍ እባላለሁ።
ፕሬዚዳንት ኦባማ እዚህ ሀገር ከመጡ በኋላ ሁለት ዋና ዋና ንግግሮች አድርገው ነበር። በዚያ ንግግር የተሰማ ምንድን ነው? ወጣት ስለሆንክ ነው አንተ ምል ይቅርታ።
ኦኬ። አዎ ፕሬዚዳንት ኦባማ በጣም ነው የኢምፕረስ ያደረገኝ። ብዙ ኢሹዎችን አድሬስ አድርጓል። ከነዛ መሀል አሁን የአፍሪካ ኢኮኖሚ እያደገ ነው፣ አሁን ከኤድ አልፈን አንድ ላይ መስራት የምንችልበትን ስቴጅ ላይ ነው ያለ ነው
ደረጃ ላይ ነው።
ትሬድ ኢንቨስትመንቱ ጥሩ እየሆነ ነው። ሌላው ዲሞክራሲ ላይ ያነሳው በተለይ በጣም ተጭኖ ሲያወራ የሰማሁት ዲሞክራሲ ኢስ ኖት ፎርማል ኢሌክሽን ብቻ ማካሄድ ኢስ ኖት ዲሞክራሲ
በመደበኛ ደረጃና በተወሰኑ አመቶች ምርጫ ማካሄዱ ብቻ ዲሞክራቲክ አያሰኝም ወይም ዲሞክራሲያዊ ስርዓት መመስረት ማለት አይደለም።
አዎ ኢቭን እኛ እንኳን እኛ አሜሪካኖቹ እንኳን ብዙ ስቴጅ አልፈን ነው እዚህ ዲሞክራሲ ላይ ደረስነው። በጣም አሪፍ ነው። ሌላው የአፍሪካ ሊደሮች
መሪዎች
ላይፍ ታይም ለምን መምራት እንደሚፈልጉ አይገባኝም ያለው በጣም ትክክለኛ ነው።
የተባበሩኝ ሁሉ እያመሰገንኩ እሰናበታለሁ። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ጥሩ አስተያየት ነበረ።
አስተያየት ሰጪዎቹንም እንደዚሁ በጣም እናመሰግናለን። ቆንጆ ቆንጆ አስተያየቶች ተሰምተዋል። እንደው ትንሽ አዲሱ ጠቆም ሳናደርግ ማለፍ የሌለብን ነገር አለ። ምክንያቱም ራዲዮ ነው፣ ለኢትዮጵያውያን አድማጮች ነው ይሄ ፕሮግራም የሚተላለፈውና እንደዚህ አይነት ድንቅ ድንቅ አስተያየቶችን የሰጡ ሰዎች በየጣልቃው በብዛት የባዕድ ቃላትን እየተጠቀሙ ነው የሰጡት እና በተቻለ መጠን አብዛኛው ሰው ሊሰማና ሊረዳ በሚችል ሁኔታ ቢቀርቡ ቀላል የሆኑ እንደውም የተሻሉ የአማርኛ ቃላት ያሉባቸውን ሁሉ ነው በእንግሊዝኛ ቃላት ሲተኩ የነበረውና የተከበራችሁ አድማጮቻችን ለአስተያየቶቻችሁ ከታላቅ አክብሮት ጋር እጅግ እያመሰገንን አድናቆታችንን እየገለጽን በእነዚህ አይነት ሁኔታዎች ላይ ግን ጥንቃቄ እንድታደርጉልን ወደፊት ማሳሰብ እንፈልጋለን።
መልካም ነው። አድማጮች ፕሮግራማችን ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ፕሮግራማችን የተለያዩ ጋዜጦች ስለ ፕሬዚደንት ኦባማ የኢትዮጵያ ጉብኝት በጻፉት ላይ ያተኩራል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያ ስላካሄዱት ጉብኝት የዘገበው የኒውዮርክ ታይምስ ጋዜጣ ድረገጽ ገዢው ፓርቲና ወጋኞቹ የምክር ቤት መቀመጫዎችን ሙሉ በሙሉ በተቆጣጠረበት ሁኔታ ፕሬዚደንት ኦባማ ሁለት ጊዜ የኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ብለውታል ይላል። የሰብአዊ መብት ቡድኖች ፕሬዚደንት ኦባማ ለውጥ እንዲደረግ እንዲገፉ የጠየቁ ቢሆንም ፕሬዚዳንቱ በይፋ ባደረጉት ንግግር ለዘብ ማለቱን መርጠዋል። ኢትዮጵያ ለዘመናት ያህል በንጉሠ ነገሥታዊና በፍጹማዊ አገዛዝ ስር የነበረች ሀገር እንደመሆኗ መጠን ለሀገሪቱ ያላቸውን አክብሮትና የተደቀኑባትን ተግዳሮቶች በሚገባ እንደሚረዱ ጫና ካደረጉ በኋላ የኢትዮጵያ መንግሥት ለተቃዋሚዎች ቦታ እንዲሰጥ በተለሳለሰ መልክ ጥሪ አቅርበዋል ሲል ዘገባው ጠቁሟል። የኢትዮጵያን ታሪክ በሚገባ እንረዳለን፣ ያለፈችበት ችግርንም እናውቃለን። ሕገ መንግሥት ተመስርቶ በዲሞክራሲያዊ መንገድ የተመረጠ መንግሥት እንዲኖር ያደረገበት ጊዜ ሩቅ አይደለም። ገና ብዙ መደረግ ያለባቸው ነገሮች አሉ። የኢትዮጵያው ጠቅላይ ሚኒስትር ይህን ለመቀበል ቀዳሚው ይመስልኛል ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። በዋሽንግተን የሂዩማን ራይትስ ዋች ሥራ አስኪያጅ ሳራ ማርገን በቅርቡ ኢትዮጵያ ውስጥ የተካሄደው ምርጫ ዲሞክራሲያዊ አልነበረም፣ በእርግጥ በምርጫው ዕለት ብጥብጥ ወይም አይን ያወጣ የድምፅ ስርቆት አልነበረም። ሆኖም በመሰረታዊ መብት ላይ ያለው ጭቆና ኢትዮጵያውያን የሚመስላቸውን ተናግረው በሰላም ለመኖር የሚችሉ መስሎ እንዳይሰማቸው አድርጓል ሲሉ መናገራቸውን ጽሑፉ ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው በሀገሪቱ ያለው ስርዓት መሻሻል እንደሚያስፈልገው ይገነዘባሉ ካለ በኋላ ጽሑፉ ያሉትን ጠቅሷል። ይህ ገና ጅምር ላይ ያለ ዲሞክራሲ ነው። ለምዕተ ዓመታት ዲሞክራሲያዊ አሰራርና ባህል ካልነበረባት ሀገር እየወጣን ያለን መሆናችን መዘንጋት የለበትም። ስለሆነም በጥቂት አስርተ ዓመታት የእኛን ጉዳይ ከወሰድን ደግሞ በሁለት አስርተ ዓመታት ውስጥ የዲሞክራሲ አሰራር ችግሮችን ሁሉና የሚገጥሙንን ተግዳሮቶች በሙሉ እናስወግዳለን ማለት አይደለም። ነገር ግን ትክክለኛውን መንገድ ይዘናል የሚል እምነት አለን። ለሕዝባችንና ለብልጽግና ስንል ማክበር የሚገባን ሕገ መንግሥታዊ ዲሞክራሲ አለን ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። በጋዜጠኞችና በጦማሪያን ላይ በሚደረገው እስራት ምክንያት ኢትዮጵያ ከአፍሪካ ጋዜጠኞችን በማሰር ከሚታወቁት ሀገሮች አንዷ ሆናለች ለሚለው የጋዜጠኞች ጥያቄ ጠቅላይ ሚኒስትር ኃይለማርያም ሲመልሱ ከአሸባሪነት ጋር የተሳሰረውን ሳይሆን ሙያዊ አሰራር የሚከተል ጋዜጠኝነትን እንደግፋለን የሚል መልስ እንደሰጡ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቁሟል። የጋርዲያን ጋዜጣ ድረገጽ ደግሞ ፕሬዚደንት ኦባማ በኢትዮጵያው ጉብኝታቸው ወቅት የሰው ልጅ አያት የሆነችውን ሉሲን ጎብኝተዋል። ሉሲ ስለ ፕሬዚደንት ኦባማም ሆነ ስለ ዩናይትድ ስቴትስ የምታውቀው ነገር የለም። ፕሬዚደንት ኦባማን ስታይም የተናገረችው ነገር የለም ይላል። ለፈገግታ ያህል ማለት ነው። የ3.2 ሚሊዮን ዓመት ዕድሜ ያላት ሉሲ የምትገኘው በኢትዮጵያ ብሔራዊ ቤተ መዘክር ሲሆን ባለፈው ሰኞ ፕሬዚደንት ኦባማ እንዲያይዋት ወደ ብሔራዊ ቤተ መንግሥት እንደተወሰደችና ፕሬዚደንት ኦባማ ከአጥንቶቿ አንዱን በእጃቸው እንዲነኩ እንደተፈቀደላቸው ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኦባማ እጅግ በጣም ከመደነቃቸው የተነሳ ወደ ኋላ አብረዋቸው የተጓዙ የምክር ቤት አባላትን ይዘው እንደገና ሊያይዋት እንደተመለሱ የጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል። ፕሬዚደንት ኦባማ የሉሲን አጥንት እንዲነኩ ያበረታቱት ዶክተር ዘርእሰናይ አለምሰገድ የሉሲን አጥንት የሚነካ ማንም ሰው የለም፣ ሆኖም ልዩ የሆኑ ሰዎች ልዩ ተደራሽነት ያገኛሉ ማለታቸውንም ዘገባው ጠቅሷል። ዶክተር ዘርእሰናይ በካሊፎርኒያ የሳይንስ አካዳሚ የአንትሮፖሎጂ ማለት የሰው ልጅ አመጣጥ ባህልና እድገት ጥናት ክፍል ኃላፊ ናቸው። እስካሁን ባለው ጊዜ የሳይንስ ጠበብት በመስተዋት ከተሸፈነው ቦታዋ ስትነሳ አይተው አያውቁም። ከዚህ ቀደም ከቦታዋ የወጣችው ከሁለት ዓመታት በፊት የአፍሪቃ ህብረት 50ኛ ዓመት በዓል ዋናው ጽህፈት ቤቱ በሚገኝበት አዲስ አበባ በተከበረበት ወቅት ነበር። ሉሲ ከቦታዋ በወጣችበት ወቅት ለደህንነቷ ሲባል ያለችበት መኪና እንዳይታወቅ ለሀገር ፕሬዚደንት እንደሚደረገው ጥበቃ ሁሉ በብዙ መኪኖች ታጅባ እንደነበር ዶክተር ብርሃነ አስፋው መናገራቸውን ዘገባው ጠቅሷል። ፕሬዚደንት ኦባማ በተደረገላቸው የእራት ግብዣ ሲናገሩ ታዲያ ኢትዮጵያውያን በጥንታዊቷ ሀገር የሚኖሩ ጥንታውያን ህዝብ ናቸው፣ ኢትዮጵያን እንደ የሰው ልጅ የትውልድ ቦታ እናከብራታለን ሲሉ ፕሬዚደንት ኦባማ ማሞገሳቸውን ዘገባው ገልጿል። ሉሲን ማየታቸውን ሲገልጹ ደግሞ ኢትዮጵያውያን አሜሪካውያንና የዓለም ህዝብ ሁሉ የሰው ልጅ ቤተሰብ አካላት መሆናቸውንና በአንድ ሰንሰለት የተሳሰሩ መሆናቸውን ያስታውሰናል። ስለ ቅርሶቹ ሲያስረዱን ከነበሩት ፕሮፌሰሮች አንዱ በትክክል እንዳስቀመጡት ሁሉ በዓለም ዙሪያ ግጭቶች፣ ሐዘንና ሁከት የሚከሰቱት ይህን ሐቅ ስለምንዘነጋ ነው። ሁላችንም የሚያገናኘውን መሰረት እንደማየት ፈንታ በልዩነታችን ላይ ስለምናተኩር ነው ሲሉ የዩናይትድ ስቴትስ ፕሬዚደንት መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ብሉምበርግ የዜና አገልግሎት ደግሞ ፕሬዚደንት ኦባማ ኢትዮጵያን በጎበኙበት ወቅት የኢትዮጵያ መንግስት ከጂኦተርማል ማለት ከከርሰ ምድር ሀብት የኤሌክትሪክ መብራት ኃይል ከሚያመነጭ ተቋም የመብራት ኃይል አቅርቦት ለመግዛት ስምምነት እንደፈረመ ጠቁሟል። ከጂኦተርማል መብራት ኃይል ለማመንጨት በህብረት ከሚሰሩት ኩባንያዎች አንዱ ከሆነው የአይስላንድ ሬኪያቪክ ኩባንያ ጭምር እንደሆነ ገልጿል። የኢትዮጵያ መንግስት እያንዳንዱን የኪሎዋት ሰዓት $7.53 ለመግዛት ባለፈው ሰኞ ውል እንደተፈራረመ ኮርቤት ጂኦተርማል ፓወር ፕሮጀክት ሊቀመንበር ኤድዋርድ ንጆርግ መግለጻቸውን ብሉምበርግ የዜና አገልግሎት አውስቷል። ኢትዮጵያ ውል የተፈራረመችው ፕሬዚደንት ኦባማ የቀየሱትን የፓወር አፍሪካ ሀሳብን የሚደግፍ ውይይት ከተካሄደ በኋላ እንደሆነና ለተቋሙ እድገት መንገድ እንደሚከፍት ንጆርጌ ጨምረው ገልጸዋል። ስምምነቱ ትልቅ ነገር እንደሆነ የገለጹት ንጆርጌ ኢትዮጵያ ውስጥ በቀጣዮቹ 3 ወራት ውስጥ ቁፋሮ እንደሚጀመር መግለጻቸውን ብሉምበርግ ጠቅሷል። ኤድዋርድ ንጆርጌ ናይሮቢ ያለውን በርክሊ ኤነርጂ የተባለውን ኩባንያ ይወክላሉ። ኢትዮጵያ ካለፈው 10 ዓመት ወዲህ ከማንኛውም የአፍሪካ ሀገር በፈጠነ ሁኔታ ላደገው ኢኮኖሚዋ የሚያስፈልገውን መብራት ኃይል ለማቅረብ የኤሌክትሪክ ኃይል ይዞታዋን እያሰፋች ነው። የኢትዮጵያ መንግስት የሀገሪቱን የኤሌክትሪክ መብራት ኃይል አቅርቦትን ለማጎላበት የአገር ውስጥ ሀብትንና ብድርን እየተጠቀመ ነው። በኦሮሚያ ክልል ሊሰራ የታቀደው የኮርበቲ ውጥን በኢትዮጵያ የመጀመሪያው በግል ኩባንያ የሚሰራ ውጥን ይሆናል ሲል ብሉምበርግ የዜና አገልግሎት ገልጿል። ይህ ኢትዮጵያ በመላ ሀገሪቱ የመብራት ኃይል ተደራሽነት እየጨመረ እንዲሄድ ያወጣቸውን እቅድ ለማሳካት ይረዳል። ለሰፊው የኢትዮጵያ ከነፋስና ከፀሐይ የሚገኘው ኤነርጂ ገበያ ለመክፈትም ይረዳል ሲሉ ፕሬዚደንት ኦባማ ባለፈው ሰኞ ለጋዜጠኞች እንደተናገሩ ብሉምበርግ የዜና አገልግሎት ዘግቧል። ኢትዮጵያ 45,000 ሜጋዋት የሚሆን የመብራት ኃይል ከውሃ ሀብቷ የማመንጨት አቅም እንዳላትና ከኮንጎ ዲሞክራሲያዊ ሪፑብሊክ ቀጥላ ከአፍሪቃ በዋና አመንጭነት የሁለተኛነትን ቦታ እንደምትይዝ የዓለም ባንክ መግለጹን ብሉምበርግ ጠቁሟል። የኢትዮጵያ የ5 ዓመታት የኤነርጂ ስትራቴጂ በ2 ዓመታት ውስጥ 37,000 ሜጋዋት ኤነርጂ ለማመንጨት እንድትችል የ100 ቢሊዮን ዶላር መዋዕለ ንዋይ ማፍሰስ እንደሆነ ዘገባው ጨምሮ ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።
ቀጣዩ በፕሬዝዳንት ኦባማ የኢትዮጵያ ጉብኝት ላይ ያተኮረ ውይይት ነው።
ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሃን ነጻነትን አስመልክቶ የተናገሩት በሀገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን? ምን አይነት መሻሻልስ ይመጣል? ስመኝሽ የቆየ ባለፈው የዓለም ነጻነት የተከበረበት ዕለት ሚያዝያ 23 ወደ ዋይት ሀውስ ከተጋበዙ 3 ጋዜጠኞች አንዷ ናት። ስመኝሽ የቆየ አሁን ዋሽንግተን ዲሲ የሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ በሚባለው ተቋም ውስጥ የጥናት ባለሙያ ሆና እያገለገለች ትገኛለች። በጊዜው በተለይ በኢትዮጵያ መገናኛ ብዙሃን ዙሪያ ከፕሬዚደንቱ ጋር የመነጋገር ዕድል ያገኘችውን ስመኝን አሉላ ከበደ አወያይቷታል።
ስመኝ የቆየ ብዙዎች በሚያውቁሽ ሊሊ፣ የዓለም የፕሬስ ቀን መነሻ በማድረግ ፕሬዚዳንት ባራክ ኦባማ ከጋበዟቸው 3 ጋዜጠኞች አንዷ ነበርሽ። በጊዜው የኢትዮጵያን የመገናኛ ብዙሀን የፕሬስ ነጻነት ይዞታም በተመለከተ የመነጋገር እድልም አግኝተሻል። በያዝነው ሳምንት መጀመሪያ በኢትዮጵያ ያደረጉትን ቆይታ አጠናቀው መጥተዋል። እዚያ ባሉበት ካነሷቸው ሀሳቦች አንዱ የመገናኛ ብዙሀንን የሚመለከተው ጉዳይ ነው። ስምሽንም ጠርተው ያስታወሱበት ጭምር ነው። አጠቃላይ ጉዟቸውንና በተለይ ደግሞ በመገናኛ ብዙሀን ብዙ ስሜት በሚሰጥሽ የፕሬስ ነጻነት ዙሪያ ያነሷቸውን ጭብጦች እንዴት አገኘሽው? እስኪ ከጠቅላላ ስሜትሽ እንነሳ።
እሺ፣ አመሰግናለሁ አሉላ። እንግዲህ የኦባማን በኢትዮጵያ ቆይታ እኔ በሁለት መልኩ ነው የማየው። አንደኛው ያው ከኢትዮጵያ መንግስት ጋር የነበራቸውንና እሱን ተከትሎ ደግሞ ከጠቅላይ ሚኒስትሩ ጋር ሆነው የሰጡትን መግለጫ ነው። ሁለተኛው ደግሞ በአፍሪካ ህብረት ተገኝተው ጠቅላላው የአፍሪካን ሁኔታ አድሬስ ያደረጉበት ነው። በሁለቱም ወቅት ላይ እንግዲህ ፕሬዚዳንት ኦባማ የፕሬስ ነጻነትንና የመናገር መብትን የመቃወም መብትን በተመለከተ ተናግረዋል። ግን ከኢትዮጵያ መንግስት ጋር በነበራቸው ቆይታ ውይይት አድርገው ነበረ። እሱን ተከትለው በሰጡት መግለጫ ላይ ግን ትንሽ የመለሳለስና የኢትዮጵያ መንግስትን ላለማስቀየም የመጠንቀቅ ነገር ይታይባቸው ነበር እላለሁ። በዚህ ንግግራቸው ወቅት ያው በተደጋጋሚ 2 ጊዜ ያክል የኢትዮጵያ መንግስትን የዴሞክራሲ አካሄድ የተመረጠ መንግስት እያሉ መጥራታቸው እኔን ጨምሮ በጣም ብዙ ሰዎችን ያሳዘነ ነበረ። በእርግጥ እንዳልከው መልካም አስተዳደርን ለኢኮኖሚው ማደግ፣ ለጸጥታውም ለመሳሰሉት መሰረት መሆኑን ከጠቅላይ ሚኒስትሩ ጋራም በዚህ ጉዳይ ላይ በደንብ መወያየታቸውና ህዝቡ ድምጽ ማሰማት የሚችልበት መንገድ ነጻነት የሚከበር ሁኔታ መሻሻል ኢትዮጵያ ለማሻሻል ማድረግ ያለባት ጉዳዮች ላይ ተወያይተናል ብለዋል። ነገር ግን በአፍሪካ ህብረት ላይ ደግሞ በተናገሩት ንግግር ላይ ዲሞክራሲ ምርጫ ማካሄድ ብቻ በራሱ ዲሞክራሲ አለ አያስብልም ብለው ተናግረው ነበር።
ልክ ነው።
እዚህ ኢትዮጵያ ላይ ሚዲያ በአግባቡ ሳይዘግብ እንደ ልቡ ነጻነት ሳይኖረው ተቃዋሚዎች በአግባቡ ድምጻቸውን ሳያሰሙ መንግስታዊ የሆኑ ድርጅቶች፣ ማህበራት፣ ኦብዘርቨሮች በአግባቡ በምርጫው ሂደት ላይ ሳይሳተፉ ምርጫውን ዲሞክራሲያዊ ሊያስብል አይችልም። ስለዚህ ኢትዮጵያን ደግሞ ከነዚህ ውስጥ አንዱንም ሳታሟላ እንደውም በተቃራኒ ጋዜጠኞች ታስረው በሽብርተኝነት በተፈረጁበት ማህበራት ከመቼውም ጊዜ በላይ በታፈኑበት ተቃዋሚዎች ምንም አይነት የመሰናፈኛ መድረክ ባላገኙበት ምርጫ ላይ እና ደግሞ ኢህአዴግ እና አጋሮቹ ከሚላቸው ፓርቲዎች ጋር 100% ፓርላማውን በተቆጣጠሩበት ሁኔታ ላይ የኢትዮጵያ መንግስት ዲሞክራቲካሊ ኢሌክትድ ብሎ መጥራት ትንሽ የሚያም ነው።
ይሄ እንዳልሽው ብዙዎችን ያነጋገረ ጠንከር ያለ ትችትም ያመጣባቸው ነው። ቀድም ከጠቃቀሻቸው ከዋና ዋናዎቹ በተለይም ደግሞ በመገናኛ ብዙሃን ነጻነትና በሰዎች የመናገር ነጻነት ዙሪያ ከተነሱ ጭብጦች እስኪ ከሳቸው ድምጽ እንስማና ወደ ውይይታችን እንመለሳለን።
We discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms and strengthening democracy, and this is an area where we intend to deepen conversations and
ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በህዝቧ እናምናለን።
ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የተቀሰሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸው ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ?
በመሰረቱ የተናገሩት ነገር ትክክል ነው። የትኛውም እድገት ይቀጥል ሆኖ እንዲታይ መልካም አስተዳደር ዋና መሰረቱ ነው። ለኢኮኖሚውም ለጸጥታውም ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ የህዝብ ተሳትፎ መኖር፣ ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም፣ የጸጥታውም፣ የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ ህዝቡ ድምፁን የሚያሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚህ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አድርጋለሁ። እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተያይተዋል ብዬ ተስፋ አደርጋለሁ።
መልካም። በአደባባይ መናገራቸው በግል ሁለቱ መሪዎች የተነጋገሩበትን ማምጣታቸው ያን ክብደት የሚያጎላ ይመስላል። አንድምታውን እንመረምራለን። በተለይ የብዙዎች ድምጽ መስማት መቻሉ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሐሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው። በዚህስ ላይ ምን ትያለሽ?
ልክ ነው። ቅድም እንዳልኩ ነው ህዝቦች ማንኛውም አገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው እድገት ግን ህዝቦች ድምጽ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምጽ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች፣ በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምጽ የማሰሚ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው። እና አብዛኛው ላይ ወድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ለዚህ ክትል ናቸው ፕሬዚዳንቱ ተናገሩ።
ክቡራትና ክቡራን አድማጮች፣ ከስመኝሽ የቆየ ጋር የተጀመረው ውይይት አላበቃም። በአፍሪካ ህብረት ፕሬዚደንት ኦባማ የተናገሩትን የብዙዎችን ትኩረት የሳበ ንግግራቸውን ጨምሮ የጥረቶቻቸውን ተጨባጭ ፋይዳዎች የሚመለከት ውይይት ደግሞ ይቀጥላል፣ በሌላ ዝግጅት ይቀርባል።
ለምሽቱ ያዘጋጀናቸውም በዚሁ ተጠናቀዋል። ፕሮግራሙን የመራልን ንጉሡ ታምሬ ነበር።
ቴክኒሻኑ ቮይቴክ ዞርኒያክ ነው። በምሽቱ ፕሮግራሙ አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። The Voice of America.